የዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገውን የቪዛ ክልከላ ውሳኔ አስመልክቶ የአሜሪካ ድምጽ ያነጋገራቸው የተለያዩ አካባቢ ነዋሪዎች የሰጧቸውን አስተያየቶች አሰባስበናል፣ ደርሰውናል። የአዲስ አበባ ከተማ ነዋሪዎች የሰጡትን ነው የምናስቀድመው። ፀሐይ ዳምጠው በከተማይቱ የተለያዩ አካባቢዎች ተዘዋውራ ያገኘችውን እንደሚከተለው ታቀርበዋለች።
ነዚህ ጀማል እባላለሁ። የአዲስ አበባ ከተማ ነዋሪ ነኝ። አንድ የቪዛ እገዳ ስጣል ለተለያዩ ሀገር ጉዳዮች ወደ ውጭ፣ በተለይ ወደ አሜሪካም ወደ ሌሎች ሀገራትም ይሄዳል እና በየትኛውም መንገድ አንድን ሀገር ወይ ከዚህም ራሱ አሁን በምትኖሪበት ሀገር አንድ አዲስ አበባ ውስጥ ኖሪ አንድ ሰፈር መሄድ አችም ስባይ በጣም የሚጨንቅ ነገር አለው። እውነታው ይሄ ነው። ግን ለነበሩ ችግሮች ቪዛ እገዳ መፍትሄ ሊሆን ይችላል ወይ አይችልም፣ እሱ ሌላ ጥያቄ ሆኖ ለሀገር ይጎዳል ብዬ ነው የማስበው። እገዳ መፍትሄ ይሆናል ብዬ አላስብም። እኔ ትክክል ነው የሚል ሀሳብ የለኝ። ለምንድን ነው የእገዳውን መንስኤ የማይሆን? በሀገራችን ከጦርነት ጋር ተያይዞ ትግራይ አካባቢ ካለው የሰብአዊ መብት አያያዝ ጋር የተያያዘ ነው ብሎ ነው እገዳን የጣሉት። እኔ ከዛ በላይ ግን የማያይዘው ከአባይ ግድብ ጋር አድርጌ ነው የማያይዘው። ስናይ እንደነበረው በትራምፕ አድሚኒስትሬሽን ጊዜም ግብጽ የኢትዮጵያን ግድብ ታፈነዳለች እስከ ማለት የደረሱበት ሁኔታ ስለነበረ ከዛም በኋላ ሲያደርጉ የነበሩት ጫናዎች ኢትዮጵያ አግሪመንቶቹን ግብጽን በሚጠቅም መልኩ ስምምነቱን እንድትቀበል ጫና ሲያደርጉ ነበረ። ያንን ጫና ኢትዮጵያ ተቋቁማ የአባይን ግድብ መገደቡን ቀጥላበታለች። ውሃ ሙሌቱን ታሁኑ እንደ ትልቅ ስጋት የሚያዩት የሁለተኛው ሙሌት ነው። እሱንም ቀጥላለሁ በተቀመጠው ጊዜ ገደብ ብላለች ኢትዮጵያ። እና እኔ ከእገዳው እውነት ከውስጥ ከትግራይ ሰብአዊ መብት አያያዝ ጋር የተያያዘ ከሆነ ጥሩ ነው ብዬ ነው የማስበው። ለምንድን ነው እንደ ማንኛውም ኢትዮጵያዊ ትግራይ ላይ የሚሰማው ነገር ብዙ የሚዲያ አክሰስ እና ብዙ ኢንፎርሜሽን ባይኖረንም የምሰማው ከምናውቃቸው ሰዎች ትግራይ ላይ እየተከሰተ ያለው ነገር እንደ ማንኛውም ኢትዮጵያዊ ያሳስባል። እንደ ማንኛውም የሰው ልጅ ኢትዮጵያዊ ብቻ አይደለም እና ከሱ ጋር የተያያዘ ከሆነ ጫና መፍጠሩ አካባቢ ያለውን ኢትዮጵያውያንን ሰብአዊ መብት በደንብ በሰዋዊ አያያዝ እንዲያዝ ጫና መፍጠሩ ጥሩ ነው። ግን ይሄኛው ቪዛ እገዳ ግን ከዛ ጋር አላያይዝም። ለምንድን ነው? ከዛ የበለጡ ነገሮች ኢትዮጵያ ውስጥ ይከሰቱ ነበር።
ክንዴ ነጋሳ ይባላለሁ። ቀቡ መጣሉ ትክክል ነው ብዬ ነው ማምነው። ለምንድን ነው? ቅድመ ሁኔታዎች አስቀምጣለች አሜሪካ። መጀመሪያ ምን መደረግ እንዳለበት ኢትዮጵያ ምን ማድረግ ያለባት ለዳይሎግ መቀመጥ እንዳለባት እኔም በዛ ነው ማምነው። ማንንም ዊል ማድረግ አሁን በጦርነት አሸናፊ የለም ብዬ ነው። ድርድር ወሳኝ ነው። ይሄንን ቅድመ ሁኔታ አስቀምጣ ነው ወደዚህ የገባች ብዬ ነው። ከዚያ አንጻር ሳይ የወሰደችው ማዕቀብ ትክክል ነው ብዬ ነው ማምነው። ግን በሌላ መልኩ ደግሞ አሁን ኢትዮጵያ ላይ ማቀመጣሏ ይሄ ቪዛ ሪስትሪክሽኑ ብቻ በቂ አይደለም ብዬ ነው ማምነው። ለምን ኢትዮጵያ ያለችበት ሁኔታውን በጣም አሳሳቢና አስጊ ነው። ብዙ ደረጃ ላይ ደርሰናል። ስለዚህ በቂ አይደለም፣ ጊዜውን የጠበቀ አይደለም፣ በዚህ ሰዓት አይደለም ማድረግ። ከዚህ ቀደም ነው ለምን አሁን ኦልሞስት ጦርነቱ ከተጀመረ 6 ወሩ ነው። ከ6 ወር በኋላ ያ ሁሉ ጥፋት ከተፈጸመ በኋላ ዛሬ ላይ መሆን እኔ የመጨረሻ መፍትሄ ይሆናል ብዬ አላስብም። ጊዜውን የጠበቀ አይደለም። ለምንድን ነው ማዕቀብ የተጣለብን ብለን ያለው ሪያሊቲ እውነቱን ቁጭ ብለን ብንነጋገር ለመፍትሄው ቢነድ ይሻላል እንጂ አጉል የሆነ ዝም ብሎ ቀረርቶ ብቻ በቂ አይደለም ብዬ ነው የሚመክረው የኢትዮጵያ መንግስት። ለምን ዲፕሎማሲ በጣም ወሳኝ ነው። ሌላ አሁን አውሮፓ ሀገርም እኛ ላይ ማዕቀብ ሊጥሉ ይችላሉ፣ ወደ ሌላም ሊሄድ ይችላል ይሄ ጉዳይ። ስለዚህ ወደዛ ሳይሄድ አሜሪካ የጣለችው ምንድን ነው፣ ጉድለታችን ምንድን ነው ብሎ ኢትዮጵያ መንግስት ቁጭ ብሎ ራሱን መፈተሽ አለበት፣ መነጋገር አለበት የሚል መልእክት ነው አለኝ።
ስሜ ቻርነት ወርደፋ እባላለሁ። የህግ መምህር እና ጠበቃ ነኝ። እኔ እርግጥ ይሄ ዜና ቀደም ብሎ የኢትዮጵያ መንግስት በትግራይ ምድ ያለውን የህግ ማስከበር ስራ ሲሰራ በአሜሪካ መንግስት ሲደረግ የነበረውን ግፊት ላየ ሰው ብዙ የሚያስገርም አይደለም ማለት ይቻላል። ግን በዓለም አቀፉ የሲቪልና የፖለቲካ መብቶች ኮንቬንሽን ላይ አንድ ሀገር የሌላ ሀገር ዜጋ ወይም ማንም ሰው ወደ ሀገሩ እንዳይገባ ወይም ከሀገሩ ያለ ሰውም ከሀገሩ እንዳይወጣ እንቅስቃሴ ገደብ የሚደረግባቸው ሁኔታ እዛ ተደንግገዋል። አንደኛው የብሔራዊ ጸጥታ ጉዳይ ነው። ሁለተኛው የህዝብ ሰላምና ደህንነት ነው። ሶስተኛው ሞራል ነው የዛ ሀገር የሞራል ሁኔታ ነው። አራተኛ ፈግሎ የተቀመጠው ደግሞ የሰብአዊነት ጥሰት የሚባለው የአሜሪካን የዚህ ስምምነት ኮንቬንሽን ፈራሚ ስለሆነች በዚህ የአሜሪካን ተግባር ለማስረዳት መሞከር እጅግ በጣም አስቸጋሪ። ምክንያቱም አሜሪካ በግልጽ እያለች ያለችው የህወሓት እነኛ የኢትዮጵያ መከላከያ ሰራዊት ያጠቁ የህወሓት በእነሱ ምክንያት የተጠቁትን ሰዎች መንግስት ያንን ለመቀልበስ የሚያደርገውን ጥረት በሙሉ የሚያከሽፍ እንጂ ያንን ጥረት የሚያበረታታ ነገርም አይደለም እየተደረገ ያለው። እኔ የምለው ምንድን ነው ሁማኒታሪያን ሪዝንማ ቢኖረው 2009 ዓመተ ምህረት ሬቻ እንደዛ የኦሮሞ ልጆች ሳልኩ 700-800 የኦሮሞ ልጆች በጠራራ ፀሐይ ሲጨፈጨፉ ትላንትና ማይካድራ ላይ ወደ 1000 የሚሆኑ የአማራ ልጆች እንደዛ ሲጨፈጨፉ አሜሪካ የተናገረችው ነገር የለም። ወንድማማቾች አባትና እናታቸው ፊት አርሲ ሲገደሉ አሜሪካ ምንም አላለችም። የሰብአዊ መብት ቢሆን ኖሮ በወያኔ ጊዜ ነበር። አሜሪካኖቹ ይህንን የሰብአዊ መብት ጉዳይ እንደ ምክንያት ቢጠቅሱትም ትክክለኛው ነገር ግን አንደኛ አባይን አትምሉት ብለው ነግረውናል። ጀነሬተር ይበቃችኋል ብለው የነገሩን መሆኑን ግብጾቹ አባይን እንዲመቱ በግልጽ ፍቃድ የሰጡ መሆኑን ይህን አይተናል። ሁለተኛ ኢትዮጵያ ውስጥ ምርጫ እንዳይካሄድ ምርጫ እየተደረገ አይደለም የሚል ክስ ነው እንጂ በዓለም መንግስታት ላይ ሲቀርብ የነበረው ምርጫ አትርጉ ወደ ብሔራዊ መግባባት ሂዱ የሚል ምክር ነው መንግስት ላይ ጫና ሲደረግ የነበረው። እነኚህን ስናያቸው ምንድን ነው አሜሪካኖቹ ኢትዮጵያ ወደ ዲሞክራሲ የምታረገው ሽግግር እና ይህ ሽግግር ከተሳካ መንግስት ሁለት ምርጫዎች ነው ያሉት። አንደኛ የአሜሪካንና የምዕራባዊን ፍላጎት መከተል አለያም ደግሞ የህዝቡን ፍላጎት መከተል። ስለዚህ ዲሞክራሲያዊ ሽግግሩ ራሱ በአሜሪካኖቹ እየተፈለገ አይደለም ማለት ነው።
እኔ ዋሲሁን ጫላ ይባላል ነው የአዲስ አበባ ከተማ ነዋሪ። የቪዛ እገዳው በተለያየ መልኩ ሊታይ ይችላል። ጉዳዩ የቪዛ ጉዳይ ሲባል ብዙ ጊዜ የጉዞ ጉዳይ ብቻ አድርጎ የሚያስቡ ሰዎች ይኖራሉ። የቪዛ ክልከላው ሊያስከትል ይችላል የሚለውን ስናስብ ግን ቤቱ የከፋ ሊሆን ይችላል እና በሚኖረን ትራንዛክሽን በኢኮኖሚ ልውውጥ ላይ ጫና ሊፈጥር ይችላለሁ ብዬ አስባለሁ። ዛሬ የአማሮቹና የቤተሰቦቻቸው የጉዞ እገዳ ተጥሏል። ነገ ይሄ ወደ ኢኮኖሚ ሳንክሽን የሚሸጋገር ከሆነ ምናልባት ተጨማሪ እገዳ በሀገራችን ላይ የሚጣል ከሆነ አደጋው ከዛ አንጻር ያሳስበኛል ነው። እኛ ሶስተኛ ዓለም ሀገር ውስጥ እየኖርን ዓለም ገበያ የምናቀርበው ደግሞ ኤክስፖርት የምናደርገው እንደሚታወቀው ግብርናና የግብርና ውጤቶች የማዕድን ውጤቶች ናቸው። እነዚህ ምርቶች ለዓለም ገበያ ሲቀርቡ ዋጋቸው የሚተመን ወይ ደግሞ ዋጋቸው የሚቆረጥላቸው በኒውዮርክ ነው። ይሄ ይታወቃል የሁሉም ሀገሮች ማለት ነው። ስለዚህ ዛሬ የምናቀርባቸውን ምርቶች ኒውዮርክ ላይ ብወሰንም ኤክስፖርት የምናደርጋቸውን ነገሮች የሚቀበሉን አብዛኞቹ ዌስተርኖች ናቸው። ምናልባት ዋጋችን ላይ ተጽዕኖ ሊኖረው ይችላል። ላይገዙን ይችላሉ፣ አልገዙንም ማለት። በሌላ በኩል ደግሞ የበለጠ ለኢኮኖሚ ድቀት ያመጣብን ይችላል የሚል ግምት ነው ያለኝ።
እናመሰግናለን። አድማጮች፣ ዝግጅታችን ይቀጥላል። ፀሐይን እናመሰግናለሁ፣ እንዲሁም አስተያየት ሰጪዎቹን። በርዕሰ ጉዳይ ላይ በተለያዩ አካባቢዎች የሚኖሩ ኢትዮጵያውያን የሰጧቸውን አስተያየቶች ቀጥለን እናሰማለን። በተመሳሳይም ከድሬዳዋ ለተሰባሰቡት አዲስ ቸኮል
በአርማ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል በመምህርነት እየሰሩ ያሉት አቶ ፍሬዘር ጥላሁን የተጣለው የጉዞ ማዕቀብ ኢትዮጵያውያን የተለያዩ ፍላጎቶችን ለማስፈጸም በሚያደርጉት ጥረት የተፈጠረው የእርስ በርስ መከፋፈል የፈጠረው ነው ብለው ያምናሉ። ይህ ማዕቀብ የተጣለበት ጊዜ ለኢትዮጵያ ከፍተኛ ድጋፍ በሚያስፈልግበት ወቅት መሆኑ ማዕቀቡን አስተዛዛቢ ያደርገዋል ይላሉ።
አሁን እንግዲህ ጠቅላላ ነባራዊ ሁኔታውን ብንረዳ ኢትዮጵያ ውስጥ ያለው ዛሬ ላይ ያለው ውጥንቅጡ በየቦታው የሚፈነዱ ቦምቦች አሉ። የአባይ ግድብ ስትል የራስ የሆነ ኢሹ ነው። የትግራይ ህዝብ ስትል የራስ ኢሹ ነው። ምርጫ 2013 ትራስ የሚችለው ሌላ ኢሹ ነው። እና እነዚህ ነገሮች በጣም ገና ባልሰከኑበት ሁኔታ ላይ ያን አይነት ማዕቀብ መጣል ያስተዛዝብ ይሆናል። እንደ ሀገር፣ እንደ አንድ ሉዓላዊት ሀገር ይህንን አይነት ማዕቀብ በዚህ መጣል ድጋፍ በሚያስፈልግበት ሰዓት ማለት ነው። የህዝብ ድጋፍ ማግኘት በሚገባበት ሰዓት የአይነት ክልከላዎች እና እገዳዎችን ማድረግ ወቅቱን እየጠበቀ ወይም ያማከለ አይመስልም።
በሐረማያ ዩኒቨርሲቲ የዓለም አቀፍ ሕግ መምህር የሆኑት አቶ ዘነበ ሞሼም የአቶ ፍሬዘርን አቋም ይደግፋሉ። ማዕቀቡ እንደ ሀገር የአሜሪካ መብት ነው የሚሉት አቶ ዘነበ፣ ነገር ግን ማዕቀቡ በትክክለኛ ግምገማ ላይ የተወሰደ አቋም መሆኑን ይጠራጠራሉ። ለአብነት በእርሳቸው እምነት የኤርትራ ሰራዊት ወደ ኢትዮጵያ መግባቱ እንደ ወንጀል ማቅረብ ስህተት ነው።
የኤርትራ መንግስት ከኢትዮጵያ ለምንም ቅድመ ሁኔታ መውጣት አለበት? ይሄ አንድ ሀገር መብት መሰለኝ እና አላቅም። አሜሪካ በምን አንግል እንዳየች አላቅም።
አንድ ሀገር ከየትኛውም ሀገር ጋር ማንኛውም ሚሊተራዊ ሊሆን ይችላል፣ ኢኮኖሚያዊ ሊሆን ይችላል፣ ወይም ሌሎች ፈገ ብዙ የሆኑ ግንኙነቶችን መስረት መብት አላት እና ሚሊተሪ አሊያንስ መፍጠር ከአንድ ሀገር ጋር ከሆን ነው በኔቶም የሚታይ ነው። እንግዲህ ኔቶን ካወቀው ብዙ ወደ 26-27 የሚጠጉ ሀገራት በሚሊተሪ የተስማሙበት ስምምነት ነው። ስለዚህ የኤርትራ መንግስት ኢትዮጵያ ውስጥ ጣልቃ መግባት ተደርጎ ለምን እንደታየ አላውቅም። የኢትዮጵያ መንግስት ፈቅዶለት እስከገባ ድረስ ይሄ በዓለም አቀፍ ሕግም ተቀባይነት ያለው ነው። ስለዚህ ዩጣ የሚለው ነገር ያስገባው አካል ያስወጣ እንጂ በዚህ መልኩ ሊፈጠር የሚችለው ነገር እርግጥ ወንጀል ፈጽመዋል፣ ሰብአዊ መብት ጥሰዋል ከሆነ ኢትዮጵያ መንግስት ተጠያቂ ሊሆንበት የሚችልበት መንገድ አለ።
ፍሬዘር አብይ የተባሉ በትውልድ ኢትዮጵያዊ በዜግነት ግን እንግሊዛዊ የሆኑ አስተያየት ሰጪ ማዕቀቡ በኢትዮጵያ ኢኮኖሚ ላይ ሊያሳድር ስለሚችለው ተጽዕኖ ትኩረት ሰጡ አስተያየታቸው ሰጥተውናል። ሆኖም በቀጣይ ምን መደረግ አለበት በሚለው ላይ ማተኮር አለብን ባይ ናቸው።
በቀጣይ መደረግ ያለበት ያው የኛ መንግስት ከአሜሪካ መንግስት ጋር በመወያየት በመነጋገር እንደገና ደግሞ ጫናን በማድረግ ውጭ ሀገር የሚኖሩ ኢትዮጵያውያኖች እኔም የውጭ ሀገር ዜጋ ነኝ ኢትዮጵያዊ ሆነን እናደርግ ነበረ ጫና በማድረግ ሎቢ በማድረግ የእነሱን ሀሳብ ማስቀየር የምንችልበትን ስራ መስራት ይጠበቅብናል ብዬ አስባለሁ። ስለዚህ አንዱ ብቻ ሳይሆን አንደኛው ነገር ሌላም ነገር እንዳይጎዳ ማለት ነው። ምክንያቱም ብዙ ኢኮኖሚያችን ከውጭ እየተደገፈ ያለች ሀገር ስለሆነች ያንንም ብናስብበት ጥሩ ነው ብዬ አስባለሁ። ስለዚህ እዛም ያሉትም የውጭ ሀገር የኛ ዜጎች ለሌላ ነገር ብቻ ሳይሆን ለዚህም ወጥተው ግን ዝም ብሎ በመጮህ ሳይሆን ብዙ አክሰስ ያላቸው ሰዎች አሉ፣ እዛም ጫና ማድረግ ይችላሉ። ከዛ የበለጠ ግን ያው የኛ የኢትዮጵያ መንግስት ነው የበለጠ አክሰስ ያለው። ስለዚህ በዛ መልኩ ማሳመን መቻል አለበት እንጂ ሰላማዊ ሰልፍ በመምጣት በመከራከር ወይ ደግሞ ሌላ ቃላቶች በመነጋገር አይ ቲንክ መፍትሄ ይሆናል ብዬ አላስብም።
የዓለም አቀፍ ሕግ ባለሙያው አቶ ዘነበ ሞሼ በበኩላቸው ማዕቀብ ስለተጣለብን ሳይሆን የዜጎቻችን ሰብአዊ መብት ማስከበር ስላለብን በዚህ ረገድ ኢትዮጵያ ላይ የሚቀርበው ወቀሳ ተጣርቶ አስፈላጊ ማስተካከያ እርምጃ እንዲወሰድ ነው የሚመክሩት።
እንግዲህ መንግስት ዞር ብሎ የራሱን አቋም መፈተሽ ያለበት ይመስለኛል። አንደኛ ይሄ በሰብአዊ መብት ረገድ ያለው ነገር ይሄ ዓለም አቀፍ የግዴታ ችን ነው። ምክንያቱም ኢትዮጵያ የትኛው ነው የዓለም አቀፍ ሰብአዊ መብት ሰነዶች አጽድቃ በሀገር ደረጃም የሰብአዊ መብት ኮሚሽን አቋቁማ ስለ ሰብአዊ መብት ያገባኛል ብላ እየሰራች ያለች ሀገር እንደመሆኗ አንዱ በለውጡ ትኩረት ከተሰጠው ውስጥም በቀደመው መንግስት ዜጎች ላይ ሰብአዊ መብት ጥሰት ተፈጽሟል ተብሎ እንደ ትልቅ ክፍተት ሲነሳ የነበረ እንደ ትልቅ የፖለቲካ ቅሌት ተደርጎ ሲነሳ የነበረ ነገር አሁን መልሶ እየተከሰተ ነው የሚል ስጋት ነው ምዕራባውያኖች ይህንን ሀሳብ ያቀርቡ። ስለዚህ ይሄ ነገር አለ ከተባለ ራስን መፈተሹ የሚጎዳው ነገር የለም፣ ምክንያቱም የሚጎዳው የኛ ዜጋ ስለሆነ።
በሐረማያ ዩኒቨርሲቲ የኢኮኖሚክስ ባለሙያው አቶ ፍሬዘር ጥሎን በበኩላቸው ማዕቀቡ ሀገራችን በዓለም አቀፉ መድረክ ላይ ያላትን ተአማኒነት የሚያሳጣና የኢኮኖሚ ጫናም የሚፈጥር ከመሆኑ ባሻገር ሀገራችንን ወደ ጦር አውድማነት እንዳንቀይር አስፈላጊውን ድርድር ሁሉ ማድረግ አለብን ይላሉ።
እነዚህ እነ አሜሪካ፣ ቻይና፣ ራሽያ ቻይና እንኳን ሪላቲቭሊ ዩኒክ ናት። እነ ራሽያ የራሳቸው የሆነ ባትልፊልድ ይፈልጋሉ። ባትልፊልድ ኢን ሴንስ ላይክ you know they want to test their things የሆነ ቦታ ላይ እኔ በዚህም በቃ ቢለን እንደውም ጥሩ ይመስለኛልና እንደውም እንደነ ሲሪያ እንደነ ሊቢያ ልክ እነ ሶሪያ አይነት ጣፈንታ ገጥሞን የኛ የነሱ የጦር ባትል እንዳደርጉን ነው የምሰጋው። 2011 ላይ የፈረንሳይ ጀት ሊቢያ መታ፣ በማግስቱ ሊቢያ ወደመች። ሶ ወደዛ እንዳንሄድ ቀድሞ መንቃት ያለብን ይመስለኛል። ሶ ባትል ፊልድ የመሆን አዝማሚያ ነው የሚታየኝና ይሄንን ካሁኑ ወይም በጊዜ ካት ለማድረግ አይ ቲንክ ኔጎሽየሽን ኢዝ ቤስት ኦፕሽን ነው ብዬ ነው የማስበውና በመነጋገር በመወያየት የሚፈቱ ነገሮች ይኖራሉ።
እንደ አቶ ፍሬዘር ገለጻ ኢትዮጵያ ከድርድር ውጪ ራሷን በመነጠል የምታሰርፈው ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች፣ በዚሁ ርዕስ ላይ ሰፋ ያለው ዘገባችን የተለያዩ አካባቢዎችን ተመልክቷል። አሜሪካ የጣለችው የቪዛ እገዳ የኢትዮጵያ መንግስት አጥፊ ነው ብሎ ለፈረጃቸው አካላት የልብ ልብ የሚሰጥና የአገር ውስጥ ደህንነትን ስጋት ላይ የሚጥል ነው ሲሉ አስተያየታቸውን ለአሜሪካ ድምጽ የሰጡ የደሴ ከተማ ነዋሪዎች ይናገራሉ ይለናል መስፍን አራጌ በተከታዩ ዘገባው። የኢትዮጵያን አለመረጋጋት የሚፈልጉ አገሮች ፍላጎት ለማሳካት የተጣለ ማዕቀብ ነው ብሎታል ይለናል አስተያየት ሰጪዎቹን ጠቅሶ። በሌላ በኩል ማዕቀቡ አገሪቱ ውስጥ እየደረሰ ያለውን ሰብአዊ መብት ጥሰት ያመላከተና በህዝብ ሳይሆን በመንግስት አካላት ላይ የተጣለ በመሆኑ ተገቢ ነው የሚሉም ተሰምተዋል። መስፍን አራጌ እንዲህ አጠናቅሮታል።
በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል መምህሩ ዶክተር መስጋናው ታደሰ እንደሚሉት ወሳኔው የአሜሪካ መንግስት ገለልተኝነትን ጥያቄ ውስጥ ያስገባ ነው።
ባለፉት ተወሰኑ አመታት ኢትዮጵያ ውስጥ በርካታ አማሮች ተገድለዋል፣ ጌዲዮች ተፈናቅለዋል፣ ኦሮሞዎች ከሶማሌ ክልል በአንጻሩ ሶማሌዎችም እንደዚሁ በቤኒሻንጉል ጉሙዝን ጨምሮ እንደዚህ አይነት ሰብአዊ መብት ጥሰቶች ተደርገዋል። ይሄኛው ከዛ ታሪክ የሚታይ አይደለም። በርግጥ በትግራይ ውስጥ ያለው ሁኔታ አሳዛኝ ነው፣ መታየትና መመርመር ያለበት ነው። ነገር ግን የአሜሪካ መንግስት ትኩረት ለምን እዚህ ላይ ብቻ ሆነ የሚለው ጥያቄ በእውነት ይሄ የአሜሪካ መንግስት ውሳኔ የአሜሪካ መንግስት ወዳጅነት ከማን ጋር ነበር የሚል ጥያቄ ይፈጥራል። ከኢትዮጵያ መንግስት ጋር ነው? ከኢትዮጵያ ህዝብ ጋር ነው? ወይስ ከሆነ ቡድን ጋር ነው?
በደሴ ከተማ ነዋሪ የሆኑት ተስፋዬ ለማርያም ደግሞ የአሜሪካ መንግስት የጣለውን ማዕቀብ ተገቢ ሲሉ ነበር የገለጹት።
ማዕቀቡ ትክክል ነው ብዬ አምናለሁ። አሁን ያለው መንግስት ያው አምባገነን መንግስት ነው። በትግራይ ላይ በተካሄደው ጉዳይ ብቻ ሳይሆን ብዙ አማራው ቡድኖች ሲጨፈጨፉ ምንም አይነት አስተዋጽኦ ያላደረገ ነው የሚል አመለካከት ነው ያለኝ። ትግራይ ላይ ተፈጸመ የተባለው ነገር ህግ ለማስከበር የወሰደው እርምጃ ቢሆን ግን ያላግባብ ተፈጸሙ የሚባሉ ነገሮችም አሉ።
ንግስት መኮንን የተባለው የከተማ ነዋሪና የመንግስት ሰራተኛ ውሳኔውን ለኢትዮጵያ የማይገባ አሜሪካንንም የማይመጥን ሲሉ ነው የተቹት።
እኔ ማዕቀቡን በጣም የአሜሪካ መንግስት ራሱ ዝቅ ያደረገ ነው የሚመስለኝ። በዓለም አቀፍ ደረጃ ትልልቅ ውሳኔዎችን ይወስናል ተብሎ ትልልቅ አቋም ያወርዳል ተብሎ የሚጠበቅ መንግስት ነው። አሁን ላይ የወሰነ ውሳኔ ግን በጣም በወረደ መልኩ የወሰነ ነው የሚመስለኝ።
ዶክተር ምስጋናው ውሳኔው የሉዓላዊት ሀገር ልዕልናን የሚጋፋ ጣልቃ ገብነት የተስተዋለበት እንደሆነ ያስረዳሉ።
ኢትዮጵያ ውስጥ የሚደረጉት ሰብአዊ መብት ጥሰቶችም የጸጥታ ችግሮችም አሉ። እነዚህ በመጀመሪያ ደረጃ በሀገሪቱ የጸጥታ አካል ሊፈታ የሚችል መሆን ነው የሚኖርበት። ከትግራይ ጋር በተያያዘው ጉዳይ ላይ ይሄ ጀስት ዋር የሚባለው ወይም ደግሞ ፍትሐዊ ህግን የማስከበር ዘመቻ የሚል የመንግስት አቋም አለ። መንግስት ይህን በሚልበት ሁኔታ ሌሎች ሀገሮች ግን ይህ ህግ ማስከበር አይደለም፣ እንደዚህ ጥሰሃል፣ እንደዚህ አድርገሃል የሚሉት ነገር ከልክ ያለፈ ጣልቃ ገብነት መስሎ ይታየኛል። ምንም እንኳ በእነዚህ ሂደቶች ውስጥ ጥሰቶች ያሉ ቢሆንም።
አቶ ተስፋዬ በበኩላቸው ውሳኔው በህዝብ ላይ ሳይሆን በመንግስት አመራሮች ላይ የተጣለ መሆኑን አድንቀው በሰራዊቱ ዙሪያ አሜሪካ የያዘችውን አቋም ግን በውስንነት አንስተዋል።
በመንግስት ላይ የወሰደው እርምጃ አግባብነት አለው ብዬ አምናለሁ። ግን እንደዚህ በሀገሪቷ መከላከያ ሰራዊቶች ላይ እና በህዝቦቿ ላይ ምንም አይነት የመወሰን ጣልቃ መግባት ጉዳይ አለው ብዬ አላምንም እንደኔ ሀሳብ።
በሌላ በኩል የታሪክ ምሁሩ ዶክተር ምስጋናው ማዕቀቡን ጅምላ ፈራጅ ብለውታል።
በትግራይ ላይ በነበረው ሁኔታ ግንባር ቀደም ተሳታፊ ናቸው ተብሎ የተጠቀሱት አካላት በእውነት እነዚህ ናቸው ወይ? በሚገባስ መረጃው አለ ወይ? በምንስ መልኩ እነዚህ አካላት ብቻ እንደሆኑ የአሜሪካ የውጭ ጉዳይ ሚኒስትር አወቀ የሚለው ነገር የተብራራ መረጃ የለውም።
ወይዘሮ ንግስት ደግሞ ውሳኔው በሀሰት መረጃ ተጠምዝዟል፣ የኢትዮጵያን አለመረጋጋት የሚፈልጉ ሀገራትን ለመጥቀም ሲባል ሚዛኑን ስቷል ይላሉ።
እንደ ሀገር መምታየት ያለባቸው ነገሮች አላየም። እነዚህ የሀሰት ሚዲያዎች የተጠቀመ ይመስለኛል። ሲቀጥል ደግሞ የግብፅና የግብፅን ፍላጎት ለማሟላት የተወሰነም አይነት ይመስለኛል።
እንደ ወይዘሮዋ የአሜሪካ መንግስት የሁሉንም ድምፅ የሚሰማበት ሁሉንም እኩል የሚያይበት መስፈርት ሊኖረው ይገባል፣ በተቀነጨበ መረጃ የሀገር ህልውና መታወክ የለበትም የሚሉት አስተያየት ሰጫ ማይካድራ፣ ጉራ ፈርዳና ሌሎች አካባቢዎች በንጹሀን ላይ የደረሰውን እልቂት ማን ፈጸመው፣ ምንስ አስከተለ የሚሉትን መመርመር ሙሉ ምስል ለማግኘት ይረዳል ይላሉ። የከተማዋ ነዋሪ የሆኑት አቶ ተስፋዬ ማዕቀቡን ቢደግፉም በተለይ ከአማራ ልዩ ኃይል ጋር ተያይዘው አሜሪካ ደጋግማ የምታነሳውን ወቀሳ አይቀበሉትም።
የአማራ ልዩ ኃይል ከየትም የመጣር ለኢትዮጵያ መከላከያ ሰራዊት አካል ነው። የሚያስከብረው የራሱን ዳር ድንበር ግጭት የተፈጠረበት ከህወሓት ጋር የነበረውን ግጭት ሰላም ለማስከበር የገባ ሰራዊት ነው። ሌላ ሀገር ሂዶ ሉዓላዊነት አልደፈርም ወይም የሌላን ሀገር ሉዓላዊነት አልተጋፋም። ልክ እንደ መከላከያ ሰራዊት የኢትዮጵያ ሰራዊት ነው ይህ የአማራ ልዩ ኃይል የሚባለው።
ዶክተር ምስጋናው አሜሪካ በኢትዮጵያ ላይ ለጣለችው ማዕቀብ ሁለት መሰረታዊ የሚሏቸው መነሻዎች አሉ።
ባለፉት ሶስት አስርተ ዓመታት የውጭ ጉዳይ ሚኒስትር በበላይነት እየመራ የነበረው በህወሓት ሰዎች እንደሆነ ይታወቃል። በእነዚያ ጊዜያት ከተለያዩ ዓለም አቀፍ ተቋማትና ያደጉ ሀገሮች ጋር የነበረውን ግንኙነት እና መስመር ተጠቅሞ በዛ በኩል የተሻለ ስራ የተሰራ እንደሆነ ይሰማኛል።
ሁለተኛውና ዋነኛው ግን እንደ ዶክተሩ የኢትዮጵያ መንግስት የዲፕሎማሲ ብቃት ማነስ ያስከተለው ነው። ኢትዮጵያ እንደ አክሊሉ ሀብተወልድ ያሉ ተጽዕኖ ፈጣሪዎችን ማፍራት አልቻለችም ይላሉ።
አሁን በስልጣን ላይ ያለው መንግስት ምንም እንኳ ሙሉ አቅም፣ ሙሉ የመደራደር መብት በእጁ ላይ ያለ ቢሆንም ያን ያክል የተሰራ ስራ መስሎ አይሰማኝም።
ማዕቀቡ በመንግስት አመራሮች ላይ የተላለፈ ቢሆንም እንደ ሀገር የሚያስከትለው ተጽዕኖ አለ ማለታቸው አልቀረም። አስተያየት ሰጪዎቹ
የስነ ልቦና የበታችና የበላይነት የሚፈጥረው ሁኔታ አለ። በዲፕሎማሲው መስክ ብቁ መረጃ ለዓለም አቀፍ መሸነፍ ወይም ደግሞ ዝቅ ያለ ክስተት ማሳየት በራስ የሚፈጥረው ስነልቦናዊ ቀውስ አለ የኢትዮጵያ መሪዎች ላይ ማለት ነው።
ሀገራችን ያው ከደህንነት ወለል በታች ያለች ሀገር ናት። ማዕቀብ በተደረገ ቁጥር ጉዳቱ ያመዝናል። እርዳታ ምናምን የሚኖር ህዝብ ነው ያለን እና ከዛ አንጻር ሲታይ ጉዳት አለው።
ኢኮኖሚካሊ የተወሰነ ተጽዕኖ ይኖረዋል ብዬ አስባለሁ። በተጋነነ መልኩ እስቲ አይቀበለውም። ምንም የሚያመጣው ነገር የለም ብዬ አስባለሁ። ይሄ ነገር ደግሞ እየቀጠለ የሚሄድ ከሆነ በተለይ ኢምፖርት ኤክስፖርታችን ላይ የተወሰነ ተጽዕኖ ይፈጥራል ብዬ ነው የማስበው።
ማዕቀብ የጣለባቸው አካላት ወደ አሜሪካም ይሁን ወደ ተለያዩ አካባቢዎች ሄደው ነገሮችን የማስረዳትና የማሳመን መንገዳቸውንም ይቀንሰዋል።
በጎ ተጽዕኖ ሊኖረው ይችላል የሚባለው ያው እንግዲህ አምባገነኑ መንግስታችን ወርዶ የተሻለ መንግስት ወይ የሽግግር መንግስት እንዲሆን ተቋቁሞ ጥሩ ነገር ይኖራል ብዬ አምናለሁ።
እንደዚህ አይነት ማዕቀቦች ሀገር ውስጥ ላሉ የተለያዩ ተቋሞች የልብ ልብ ይሰጣል። በተለይም ደግሞ ነፍጥ አንግቦ ለሚፋለሙ ደግሞ ለሚቃወሙ እነዚህ ተቋሞች በመንግስት ላይ እንዲነሳሱ የራሱ ተጽዕኖ ይኖረዋል። በተለይ ህወሓት የኢትዮጵያ ተወካዮች ምክር ቤት በአጠቃላይ የኢትዮጵያ መንግስት በሽብርተኝነት ፍረጆች ሳለ አሁን ያለው የአሜሪካ ማዕቀብ ግን በነበረ ተግባራቸው እንዲቀጥሉ የሚያደርግ ማዕቀብ ነው። ስለዚህ በኢትዮጵያ አጠቃላይ የደህንነትና የሰላም ሁኔታም ተጽዕኖ ይኖረዋል ብዬ አስባለሁ።
የአሜሪካ መንግስት አቋሙ እንደገና ላይገባዋል ነው የምለው።
የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የማዕቀቡ አድማስ ሊሰፋ እንደሚችልና ዓለም አቀፉ ማህበረሰብም ዱካቸውን እንዲከተል ጥሪ ማድረጋቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።